ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል።
ጤናስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ሚያዝያ 19 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈው መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
146 ቀናት አለፋቸው።
ሁኔታውን በቸልተኝነት የሚመለከተውና የተምታቱ መግለጫዎችን የሚሰጠው ኦህዴድ መራሹ አገዛዝ ለወጣቶቹ ደህንነት ከተጠያቂነት አያመልጥም። ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት።
ዝግጅታችንን በዜና እንጀምራለን። ለማስከተልም ቆጥና ቁጥቋጦ በሚል ርዕስ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን የዕለቱን ሐተታ ከዚያም የኢሃፓ የትግል አመታት ሲቃኙ በሚል ርዕስ በሚያዝያ ወር 2007 ዓመተ ምህረት ወጥቶ የነበረውን የዲሞክራሲ እትም ማሰመተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። በቅድሚያ ዜና። በሊባኖስ ቤይሩት ከተማ የሚገኙ ኢትዮጵያውያን ላለፉት 7 ወራት ካለስራ የተቀመጡ በመሆናቸው ከባድ ችግር የከተማቸው መሆኑን ለዜና ተቋሞች ገልጸዋል። በኢኮኖሚ ችግር ምክንያት ብዙዎቹ አሰሪዎች ሰራተኞቻቸውን ማሰናበት የጀመሩት ከ7 ወራት በፊት ሲሆን ስራቸውን ያጡ በርካታ ኢትዮጵያውያን ወደ ሀገራቸው መመለሳቸውም ይታወቃል። ቀሪዎቹ ወደ ሀገር ለመመለስ ተራቸውን እየጠበቁ ባሉበት ሁኔታ የኮሮና ቫይረስ በመከሰቱ ገንዘብ በመጨረሻቸው ወደ ኢትዮጵያ ለመመለስ አስቸጋሪ ሁኔታ ተፈጥሮባቸዋል። ከገንዘብ እጥረት የተነሳ ብዙዎቹ ይኖሩበት ከነበሩ ቤቶች በግድ እንዲወጡ ከመደረጋቸው በላይ ለአእምሮ ህመም መጋለጣቸውም ተነግሯል። በአሁኑ ወቅት በቤይሩት የሚገኘው ቆንስል ውስጥ ከ80 በላይ የአእምሮ በሽተኞች የሚገኙ መሆናቸውና እንዲሁም ከ100 በላይ የሚጠጉ ህይወታቸው አልፎ አስከሬን ማድረጊያ ውስጥ እንዳሉም ሁኔታውን የሚያቆ ዜጎች ለዜና ተቋማት ገልጸዋል። እሁድ ሚያዝያ 18 በቤኒሻንጉል ጉሙዝ በመተከል ዞን ፓዊ ወረዳ ባውረኛ ተብሎ በሚጠራ አካባቢ በቡድን የተደራጁ የታጠቁ አሸባሪዎች ባደረሱት ጥቃት አቶ ማሩ ግራዝማችና ተስጦታው በለጠን ገለው አቶ ቻሌ ዘሪሁንን ማቅሰላቸው ታውቋል። ቁስለኛው ህክምና እየተደረገላቸው ነው ተብሏል። ከሳምንት በፊት በአማራና በቤኒሻንጉል ጉሙዝ ያሉትን አዋሳኝ አካባቢዎች የማስተዳደር ኃላፊነት ቀድሞ ከነበረው ከሲቪክ አስተዳደር ወስሮ ወታደራዊ ኮማንድ ፖስት መሰጠቱ የሚታወስ ሲሆን የወታደሩ ኃላፊነቱን መውሰድ ችግሩን ያላስወገደው መሆኑም እየታየ ነው። በደቡብ ኦሞ ዞን ጂንካ ከተማ ቀዳሜ ሚያዝያ 17 ከሌሊት ጀምሮ የጣለው ዝናብ የፈጠረው ጎርፍ ከፍተኛ ጉዳት ማድረሱን የአካባቢው ባለስልጣኖች ለዜና ተቋማት ገልጸዋል። በዝናቡ የተነሳ ኔራ የተባለው ወንዝ በመሙላቱ በከተማው የሚገኙ 2 ድልድዮች ከመፍረሳቸው በላይ በእንስሳትና በሰብል ላይ ጉዳት ደርሷል። በሌላ በኩል ሚያዝያ 19 ጠዋት ከሞጣ ወደ አዲስ አበባ ይጓዝ የነበረ የህዝብ ማመላለሻ አውቶቡስ ከከባድ ገልባጭ መኪና ጋር በመጋጨቱ 10 ሰዎች ሲሞቱ 6 ሰዎች መቁሰላቸው ተዘግቧል። የወያኔው ፓርላማ በመጪው ነሐሴ ወር የፓርላማው የስልጣን ዘመን ስለሚራዘምበት ሁኔታ ውይይት አካሂዶ እንደሚወስን ተገለጸ። የወያኔው ህገ መንግስት የተፈጠረውን አይነት ሁኔታ በቅድሚያ በማየትና በግምት በማስገባት የስልጣን ዘመን ስለሚራዘምበት ሁኔታ የማያሻማ አማራጭ የሚያስቀምጥ ባለመሆኑ መፍትሄው ምን ለሚሆን እንደሚችል ብዙዎች የተቸገሩበት ጉዳይ እንደሆነ ይናገራሉ። የትግራይ ነጻ አውጪ ግንባር ወያኔ በትግርኛ ቋንቋ በፌስቡክ ባስተላለፈው መልእክት ታቅዶ የነበረው አገራዊ ምርጫ የግድ መካሄድ እንዳለበት ገልጾ በመርጫው በአገር አቀፍ ደረጃ የማይካሄድ ከሆነ በትግራይ ደረጃ ለማካሄድ እየተዘጋጀ መሆኑን አስታውቋል። በአገር አቀፍ ደረጃ የሚደረገው ምርጫ ለሌላ ጊዜ የሚተላለፍ ከሆነ የህገ መንግስት ጥሰት ስለሚፈጠርና ተቀባይነት ጥያቄ ስለሚነሳ ትግራይ ራሷን እንደቻለች አገር ምርጫ ማካሄድ አለባት በማለት አቋሙን ግልጽ አድርጓል። የኢትዮጵያን ወሰብሰብ ችግሮች ለመፍታትም ሆነ ስርነቀል የሥርዓት ለውጥ ለማካሄድ ሁሉን ያካተተ እና ዓላማና ተግባሩን ግልጽ ያደረገ የሽግግር ሂደት አማራጭ የሌለው መሆኑን ኢህአፓ በተደጋጋሚ ገልጿል። ባለፉት 24 ሰዓታት በተደረጉ 943 ምርመራዎች አንድ እንግሊዝ ዜግነት ያለው ትውልደ ኢትዮጵያዊ የኮሮና በሽታ እንዳለበት መረጋገጡን በኢትዮጵያ በኮሮና የተያዙት ጠቅላላ ቁጥርም 124 መድረሱን የጤና ሚኒስቴር ሰኞ ይፋ አድርጓል። በተለያዩ አካባቢዎች የተፈለገውን ያህል ምርመራ ባለመደረጉ አሁንም ቫይረሱ ምን ያህል እንደተሰራጨ ማወቅ አይቻልም ተብሏል። ከጅቡቲ በተለያዩ አቅጣጫዎች የሚገቡ ግለሰቦች ወረርሽኙን ሊያስፋፉ ይችላሉ የሚለው ስጋት አሁንም ከፍተኛ ነው። ትግራይን የሚገዛው የወያኔው ድርጅት ለዜና ተቋሞች በሰጠው መግለጫ የኮሮና ቫይረስን ለመከላከል እስካሁን የፌደራሉ አስተዳደር ለትግራይ ያደረገው እርዳታ አነስተኛ መሆኑን ገልጾ የበጀት የሕክምናና የሌሎች ቁሳቁሶች እርዳታን ጠይቋል። የፌደራሉ ያስቸኳይ አዋጅ ዙሪያም ግልጽነት የለም ብሏል። ሚድል ኢስት ሞኒተር የተባለው የድረገጽ ጋዜጣ በሰኞ ዘገባው የሱዳኑ የሽግግር መንግስት ጠቅላይ ሚኒስትር አብደላህ ሐሙክ በአባይ ጉዳይ ኢትዮጵያን በመደገፋቸው ግብጽ ከስልጣን እንዲነሱ የተለያዩ ተጽዕኖችን እያደረገች ነው ብሏል። ከውስጥ ጠብቅ መረጃ ማግኘቱን የሚገልጸው ጋዜጣ የሱዳኑ ጠቅላይ ሚኒስትር ከአገዛዙ ባለስልጣኖች ጋር ለረጅም ዓመታት የቅርብ ወዳጅነት የነበራቸው መሆኑን ጠቅሶ አሁንም አቋሙን በመደገፋቸው ከስልጣን እንዲወርዱ ግብጽ በወታደራዊ አመራሮች ላይ ተጽዕኖ እያደረገች ነው ብሏል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃልላል።
መስኮትና ቁጥቋጦ ሁለቱም ለየቅላ አቀራረባቸው የሚተረጎም ቢሆንም በአሰራር ስልታቸው ይቆራኛሉ። ቆጥ ላይ መሰቀል እዩኝኝ ለማለት ቁጥቋጦ ስር መወሸቅም ደብቁኝ ደብቁኝ ለማለት እንደሆነ ግልጽ ነው። ተጣራው ከቆሙ ማንነታቸው በትክክል ይታወቃል። ያን ጊዜ አሉታዊ ገጽታቸው ሳይሆን አዎንታዊ ማንነታቸው ነው የሚንጸባረቀው። ቆጥ ላይ ከተንጠልጣይ ውጪ ቁጥቋጦም ከተወሻቂ ውጪ ህሉና የላቸውም እናም ይደጋገፋሉ ይረዳዳሉ። ቁጥቋጦ ውስጥ ተደብቆ አጥቂው ያጠቃል፣ ቆጥ ላይ ያለው ተንጠልጥሎ ፎካሪው ይፎክራል። በግብ ይቆራኛሉ ይረዳዳሉ። የሚያታዝነው ስውር ደባቸውን ሳይረዱ የኛ ልጅ አሽው ያሉ የሚያረተርስን ተዋጆች መመልከቱ ነው። ማንንም በማን ላይ ለማስነሳት እንደፈለጉ ግላ አምሮታቸውና ሆዳቸው የሚያዛቸው መሆኑን የሚያሳይ እንጂ ሀቅና ህዝባዊ ተቆቃ ለገዘዎች በአድ መሆናቸው መረዳት ያን ያህል አስቸግሮ አይደለም። ለማንኛውም ቆጥና ቁጥቋጦ ተወሽቆ ለማጥቃት ተንጠልጥሎ ለመደስኮር የሚያገለግሉ በመለስ ዜናዊ ፓርላማ ቋንቋ የአንድ ሳንቲም ሁለት ገጽታዎች ናቸው። ስለ ኮሎኔሉ ጠቅላይ ሚኒስትርና የለመዱ አደንዛዦች ብዙ ተብሏል። ያልተፈጠ ምክር ያልተወሳ መስተያየት የለም። ማንነታቸውን ደብቀው የሚቀሩ የሚመስላቸው እንደማይቻል የተረዱት ይመስለናል። ኮሎኔሉ በሚጠራው ስብሰባ ላይ ሁሉ እየተገኙ የትብብር መሃል ላይ የሚፈጽሙ በርግጥ የሀገሪቱ ሀብታም እነሱ ብቻ ሆነው ነው? ጥሪ ይደረግላቸው የሚገባ ምሁራንስ እነዚህ ብቻ ናቸው? አላፍ ሙር ባለበት ሀገር ውስጥ ዘረኝነት ማሳሪያ ካልሆነ አዳራሹ ስለሚጠብ ነው ያልተጋበዙት? ከዚያ ውስጥ አንድ የህዝብ ክልና ያለው ታይቷል? በስም ሀብታም ወንጀለኛውን ሳይቀር መሰብሰብ ለሀገር ምን ፋይዳ ማስገኘት? ባዳን ሳይቀሩ ለምን ጥሪውን ተገኙ? የኢትዮጵያ መበልጸግ አባክቷቸው ነው ወይስ የተለየ ተልእኮ ያላቸው በመሆኑ? ስለዚህ ነው ኢሃፓ ወገኔን አታጭበረብርም ብሎ ድምጹን አጉልቶ የሚጮኸው። ያላወቁ ካሉ ይወቁት፣ ኢሃፓ የኢትዮጵያ ህዝብ የሚነጣጠሉ አይደሉም። ተደጋግሞ እንደተባለው ኢሃፓ የሚጠፋው ኢትዮጵያዊነትም ኢትዮጵያም ሲጠፋ ነው። አለበለዚያ ግን ለህዝብ በጎነትና ለሀገር ነጻነት ለእኩልነትና አብሮነት የትግል ጽናቱን አድሶ የሚታገል ህዝባዊ ድርጅት ነው። በመሆኑም ነው ለዘመናት እየዘመረ ትግሉ ነው ህይወቴ ያለ ወደፊት የሚጓዘው የተገንጣዮች መኖሪያ በተስፈኞች ደሴት ላይ እንዲሆን እንጂ በገሃዱ ምድር ሆነ አይሆንም። ኮሎኔሉ የዋህና ሀብታምን ባዮችን በየጊዜው እየሰበሰበ ከሚቀማቸው በጠራራ ፀሐይ የሀገሪቱን ገንዘብ ዘርፈው አፍንጫ ሀላስ ያሉትን ለምን አይቀበሏቸውም? በአማራው ደሃ ህዝብ ላይ ያዘመቱትን ታንክ እንዴት መቀሌ አስገብቶ ንጹሃን የትግራይ ህዝብ ነጻ አውጥቶ ወንጀለኞችና ሌቦችን መንጥሮ ለማያዝ ሰራ? መልሱ ጉራማይሌ ነው። አሁን በተለያዩ ምክንያቶች ህዝብን ዘርፈው ሀብታም የሆኑ የሀብታቸው ምንጭ እስካልታወቀና አምነው እስካልመለሱ ድረስ የዘይት ኮዳን ጠልጥሎ የሳሙና ክምር ተሸክሞ ደሃውን ማዋጣት አይችሉም። ኮሎኔሉ ወንጀላቸውን ለጊዜውም ቢሆን የደበቁላቸው የሚመስሏቸው ድንዝዞች ውሎ አድሮ መጋለጣቸው አይቀሬ መሆኑን ዘንግተው ላጭበረብሩ ፍርፍር ይላሉ። ከሰሞኑ የምናየው የዘይትና የመሳሰሉት እደላ የዳ ህዝብ ማዋዣ መሆኑ ነው። አለበለዚያ ከቤቱ እያስወጡ ሜዳ ላይ እየጣሉ ለበሽታና ለጥቃት እያጋለጡ ለኮሮና ቫይረስ ማልቀስ ዋሾነት ነው። በገጠር እያሳፈኑ በከተማ ቤት እያፈረሱ ልማታዊ የለም። የልማት መሰረቱ የህዝብ ደህንነት እንጂ ፕሮፓጋንዳ አይደለም። ኢሃፓ የመቃወም ሱስ ኖሮት አይደለም የገዢዎችን ጉሮሮ አንቆ እሪ የሚለው፣ ተንኮለኞች ህዝቡን ሲያጭበረብሩት እያየ ማለፍ ስለማይችል ነው። ከደምቢ ዶሎ ዩኒቨርሲቲ ታፍነው የተወሰዱ የአማራ ልጃገረድ ተማሪዎች መዳረሻ ማሳወቅ ያቃተው አገዛዝ እንዴት ለመንግስቴ እውቅና ስጡኝ ብሎ ህዝብ ፊት መቅረብ ይደፍራል? ኖረኛነት ነው። ዛሬም ድረስ በልጆቻቸው መጥፋት ጤና ያጡ ወላጆች በችግር ውስጥ አስቀምጦ ስለ ብልጽግና መለፍለፍ ተራ ወሬ ከመሆን ያልፍም። የራበው ህዝብ መሪውን ይበላል ያለው የፓርላማ ተቀማጭ ባፊ ጠፉ በለፈለፉ ብሎ ሳይቀይረው ባፊ ኢትዮጵያ አትፈርስም እያሉ በግብር አፍራሾችን ማስታጠቅ የተበላቁ መሆኑን ማወቅ ይገባቸዋል። የኢትዮጵያ ህዝብ በዘረኞች ቅዠታት አይከፋፈልም። ድል ለኢትዮጵያ ህዝብ። Thank you.
ለሆዳም እህሉን ለነገረኛ ነገሩን ቢተውለት እንደሚተው ሊገል የመጣን ጠላት ቢለምኑት አይመለስም። አው መፍትሄው ተዘጋጅቶ መጠበቅ ብቻ ነው። ራሱን ያልጠበቀ አይን እንባ አያጸዳውም። ህዝብ ለውጥ ፈልጋለው ሲል ጃኬት እንደመለዋወጥ ያለ አድርገው አይተውት ነው መሰል አዲሱ ሹምና ጫፋሪዎቹ ደቡብ ሲሄዱ የደቡብ ህዝብ ነው ያሉትን ኮት፣ ምዕራብ ሲሄዱ የኦሮሞ ነው ያሉትን ኮት፣ ሰሜን ሲሄዱ የአማራ ነው ያሉትን ጃኖ ለብሰው የመለዋወጥን ባህሪ ሊያሳዩ ጥረዋል። እነዚህ ሰዎች ኢትዮጵያዊነት ምን ማለት እንደሆነ ይገባቸው አይደሉም። መለስ ዜናዊ ኢትዮጵያን ለማጥፋት ያቀደበትን መላ ይዘው ቀርተዋል። ቢኖር ኖሮ እሱ ራሱ ስላልሰራው ፖሊሲው ለመናገር በማይደፍርበት ሁኔታ ላይ የሚሆን ሲሆን፣ ያልገባቸው በቀመዝምሮች ባልገባቸው ጉዳይ ገብተው ሲደናበሩ ላይ ያቸው የሚያስገርሙ ናቸው። ለመሆኑ ዘረኝነት በምን መልኩ ነው ማስተካከያ የሚደረግለት? እንደዚህ አይነቱ ድርጊት ዘረኞችን ለማስደሰት የሚደረግ እንጂ የኢትዮጵያን ህዝብ አንድነት ለመጠበቅ የሚችል አይደለም። ለዘመናት የአብሮ መኖር ውጤት የሆነው ነጭ ልብስ ለመተካት የተሞከረበት በወያኔ ኢህአዴግ የተፈበረከ እንጂ ባህላዊነት የለውም። ሀቁ ከተገለጠ አብዛኛው ህዝብ በተለይ አርሶ አደሩ ልብሱ ኮት አይደለም፣ የአማራውም ሆነ የኦሮሞው ገበሬ ግፋቢል ካኪ ሱሪ በኩታ ወይም ቁምጣ በጋቢ ነው ልብሱ። በባህላት የሚጠቀመው ነጭ ልብስ ነው። ነጭ ልብስ ማለት በተነፋነፍ ሱሪና በእጀ ጠባብ ላይ ጣል በሚደረግ ነጠላ መዋብ ማለት ነው። ከዚህ በተረፈ መደበኛው ባህል ከቆዳ በተገኙ አልባሳትና በአሽንክታብ ጌጦች ራስን ማስዋብ ነው። ዘመናዊው አለባበስ ሲታወቅ ደግሞ የሱፍ ኮትና ቦላሌ ሱሪ፣ የካኪ ሶሪያን ሱሪና ኮት በአማራጭነት የቀረቡበት ነው። የኢትዮጵያ ህዝብ ክርስትናም ሆነ እስልምና ነጭ መልበስን የሚፈቅድ በመሆኑ የአለባበስ ባህሉ በአብዛኞቹ ማህበረሰቦች ማለትም በአማራው፣ በኦሮሞው፣ በጉራጌው፣ በወላይታው፣ በዶርዜው ውስጥ ነጭ ልብስም ሆነ ጋቢና ነጠላ እንደዚሁም ጃኖ የተለመደ ባህላዊ አለባበስ ነው። ይህ በወያኔና በኦነግ የዘር ፖለቲካ የተቃኘ የባህል አለባበስ ለውጥ እያንዳንዱን ማህበረሰብ በተናጠል የሚያሳይ እንጂ ኢትዮጵያዊነትን የሚተካ ወይም የሚወክል አይደለም። ምክንያቱም የሀገር ልብሱ የቆየ ባህላዊ አንድነትን የሚገልጽ ነውና። ምክንያቱም ሸማውን የሚሸምነው የጋሞ ህዝብ የሚለብሰው ግን ቢያንስ 4-5 ትላልቅ ቁጥር ያላቸው ማህበረሰቦች በመሆናቸው የተቀናጀ አሰራርን የተከተሉ መሆናቸው ይታያል። ይህ አለባበስ ከሃይማኖት መግለጫነት አልፎ በዓለማዊ ህይወትም ውስጥ የባላት ማድነቂያ ሆኖ በመስቀል በዓል በዘመን መለወጫ በዓል ላይ የሚታይ ነው። ሌላ አዲስ ባል የሚፈጠረው ለኢትዮጵያዊነት ሳይሆን ለወያኔ የክልል መታወቂያነት መሆኑ መታወቅ አለበት። ወያኔ ኢህአዴግ የማህበረሰቦችን መነጣጠል የሚፈልገው በመሆኑ ለሀገር ልብስም ሆነ ለሰንደቅ ዓላማ ደንታ የሌለው መሆኑን አሳይቷል። ስለዚህም የመለያያ ምልክቶች አድርጎ ቢጠቀም አዲስ ነገር አይደለም። ይህን አይነቱን የወያኔ ኢትዮጵያን የማፈራረስ እቅድ በኦነግ እየተሐገዘና በሆዳም ኢትዮጵያውያን እየተደገፈ በጋድ በማውጣት ጊዜውን እያፋጠነው ያለው አዲሱ ሹም አብይ አህመድ በለውጥና በመደመር ስም ህዝብን ማዋዛት በመቻሉ አሮጌው ወያኔ በአዲሱ ደቀ መዝሙሩ የወያኔ ካድሬ ተተክቶ ኢትዮጵያን እያጭበረበረ እንዲያፈርስ እድል ተሰጥቷል። ነገሩ የኢትዮጵያን ህዝብ የማታለያ የፈጠራ ስራ ቢገዛው ኖሮ የሰይጣኑ መልከት የአንድነት አርማ ነው እያሉ ሲሉት በተታለለ ነበር። ወያኔ ኢትዮጵያን በሰውር ማስጠላት አላማው በመሆኑ ማህበረሰቦች በየክልል አርማቸው እንዲወሰኑና በሰይጣን መልከቱ ምክንያት እንዲጠሉት ለማድረግ እየሰራው ነው። የኢትዮጵያ ወጣት ከመጀመሪያው ጀምሮ በመቃወም ቢንገላታም ለወያኔ ተንኮል አልተበገረም። እስካሁንም የኢትዮጵያ ጠላቶችን ተቋቁሞ ያለው ወጣት በተለያየ ክስ ወደ ዘጠኛ ሲወረወር እንደኖረ ይታወቃል። አብይ አህመድ ከዚህ የተለየ ተልእኮ እንደሌለው እያስመሰከረም ነው። ይገል የመጣን ቢለማመጡት አይለቅም እንደተባለው ያን ሁሉ የወጣት ድጋፍ አፈር አስገብቶ የአዲስ አበባን ወጣት አስሮ አሰቃይቷል። አብይ ለማጭበርበር እችላለሁ ብሎ የሚያደርገው እንጂ ነገሩ ወንዝ ይሻገራል ብሎ የሚያስብ ከሆነ የሚታዘነለት እንጂ የሚቀየሙት አይሆንም። ገና ብዙ ከሐቁ ሩቆ ያለ ሰው ነውና ሁሉም ተደርድሮ በሰላም የሀገሪቱ መጻኢ እድል ይወሰን ሲባል አይ ወያኔ ብቻውን መምራት አለበት የሚል ሰው በዚህ ዘመን ሲገኝ ምን አይነት ግምት ሊሰጠው ይችላል? ሀገራችን ለሶስተኛ ጊዜ በውጭና በሀገር አጥፊዎች እጅ ወድቃለች። እና አብይ ወያኔን ለማንገስ የተሰለፉ የድርጅት ካድሬዎች እንጂ የኢትዮጵያን ህዝብ ችግር ፈቺ የመሆን ፍላጎትም ችሎታም የላቸውም። የኢትዮጵያን ሞት ከማፋጠን የተላኩ መልእክተኞች ናቸው። ስለዚህ ህዝብ የተጠናከረ ትግሉን መቀጠል እንጂ በእነሱ ላይ ተማምኖ አይኑን ተጨፍኖ የሚጓዝ ከሆነ ከፊቱ የሚጠብቀው ሊወጣው የማይችልበት ገደል እንደሆነ መገንዘብ አለበት። የአብይ አሽቃባጮች ሀገር ወዳዶች ሳይሆኑ ጥቅም ፈላጊዎች ናቸው። የነ አብይ ሰውር ዓላማ ባንድነን መዝሙር በኢትዮጵያ መፈክር ተሸፍኖ መቅረት እንዳልቻለ ያለ ጊዜው ተቻክሎ እነ ጀዋርና እነ በቀለ ገርባ ጋድ ባውጡት የእብሪት ቃልና ደንፋታ ሊታወቅ ይችላል። ከህዝብ የቀላቀላቸው የአብይ መንግስትም ጋሻ ጃግሬ ሆኖ እየተከላከለላቸው እንደሚገኝ እየታየ ነው። ለማንኛውም ኢትዮጵያዊ ሁሉ ሰንዳ በልን ማዘሙ ወቅታዊ ነው። ድል ለኢትዮጵያ ህዝብ እንደሚሆን ትርትር የለውም። I'm gonna make you mine.
ዲሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን የሚወዷት አገራቸው ከጭቆና ከብዝበዛና ከግፍ አገዛዝ የተላቀቀች እንድትሆን ጽኑ ምኞትና እምነት በነበራቸው በአዲስ ሥርዓትና መንፈስ ህዝቡ የሚገባውን የኑሮ ደረጃና ክብር እንዲጎናጸፍ ለማድረግ ቆርጠው በተነሱ ከመላው ኢትዮጵያ በተውጣጡ ውድና ብርቅዬ የኢትዮጵያ ልጆች የተመሰረተ የትግል ድርጅት ነው። ኢህአፓን የመሰረቱት በዚያ የታሪክ ምዕራፍ ወቅት የነበረው አገዛዝ ግዙፍነቱና አንጻራዊ ጥንካሬው ሳያስፈራቸው ለህይወታቸውና ለምቾታቸው ሳይሳሱ የአዲስ ሥርዓት ምስረታን ዓላማችን ነው ብለው አንግበው የተነሱ ቆራጥ ጀግኖች ነበሩ። የኢህአፓን የምስረታ ሂደትና ሁኔታ ታሪክ አወላግደውና ሐሰትን ጨምረው የሚያቀርቡት ሁሉ መማር ያለባቸው ሀቅ ይህ ነው። የኢህአፓ አባላት የሚወዷት እናት አገራቸውን በዝናና በታሪክ ብቻ ሳይሆን በስልጣኔም ሆነ በእድገት በዓለም ቀደምት ከሆኑት ሀገሮች የተርታ የምትደርስበትን ባቸው ከድህነትና ከኋላ ቀርነት የሚላቀቅበትን ፍትህና እኩልነት የሚሰፍንበትን ክቡር ዓላማና ብሩህ ተስፋ ይዘው አገር ሉዓላዊነትና በህዝባዊ ፍቅር ስሜትና እምነት መርህ ላይ ተሳስረውና የተጠናከረ ህብረ ብሔራዊ ጥምረት ፈጥረው ታግለዋል። የራሳቸውን ፍርሃት አስወግደው የግል ምቾታቸውንና ጥቅማቸውን ለአገርና ለወገን አሳልፈው ሰጥተው መሰረታዊ ለውጥን ለማምጣት ተሰልፈዋል። እነዚያ በኢህአፓ ውስጥና በኢህአፓ ዙሪያ በቅንነትና በቆራጥነት የተሰለፉት ታጋዮች በእርግጥም የመላው ህዝብ ብርቅዬ ልጆች ነበሩ።
እዚያ ተወልድ የተማረ ክፍል የኢትዮጵያን ሁኔታ እንዴት መለወጥ እንደሚቻል አመረውና አጠንክሮ መጠየቅ ሲጀምር ያገሩን የቅርብና የሩቅ ተጨባጭ ሁኔታዎችን ለመረዳት እድሜውና ዕውቀቱ የፈቀደለትን ከማየትና ከማገናዘብ አልፎ አንግባቸው የተነሳው የዲሞክራሲ ጥያቄዎች የኢትዮጵያን ህዝብ ቀልብ የሳቡና ሁሉንም የህብረተሰብ ክፍሎች ያሳተፉ እንደነበር ታሪክ በሚገባ መዝግቦታል። የያኔው ወጣት ትውልድ በወቅቱ በአገራችን ውስጥ ይታይ የነበረውን ፍጹማዊ የዘውድ አገዛዝና በዓለም ደረጃም ይታይ የነበረውን የቅኝ ግዛትን ክስተት ይቃወም ነበር። በአገራችንም ይታይ የነበረውንም ጭቆናና የመብት ረገጣ እንዲሁ አጥብቆ ተቃውሟል። ደሃው ይማር፣ ድህነት ወንጀል አይደለም፣ መሬት ለአራሹ፣ ሁሉም ዜጋ በእኩልነት ይታይ፣ የአገር ሉዓላዊነት ይከበር፣ ሕክምና፣ ሥራ፣ ወዘተ ለሁሉም ዜጋ ይዳረስ፣ የብዙሃኑ መብትና ጥቅም በእኩልነት ይከበር፣ የመደብና የብሔር ጭቆናን ለማስወገድ በእኩልነት ላይ የተመሰረተ አንድነት ይፈጠር፣ የሃይማኖት እኩልነት ይኑር፣ መንግስትና ሃይማኖት ይለዩ ብሎ ጠይቋል። ማህበራዊ ፍትህን ለማስገኘትና ፈጣን የኢኮኖሚ እድገት ለማስመዝገብ ትልቅ ዓላማ አንግቦና ብሩህ ተስፋን ይዞ ተሰባስቧል፣ ተደራጅቷል፣ ለትግል ተሰልፏል። አፓርታይድ ይውደም፣ የኢያን ስሚዝ ዘረኛ አገዛዝ ይወገድ፣ ነጻነት ለጭቆነች፣ ወዘተ ብሎ ታግሏል። ይህ ተራማጅና አይበገሬ ክፍል ነው እነዚህን ክቡር ዓላማዎች ለማራመድ በፖለቲካ ድርጅት መልክ ተደራጅቶ የዛሬ 43 ዓመት ኢሕአፓ የሚለውን ስያሜ ያገኘውን ህብረ ብሔራዊ ድርጅት በሚያዝያ 1964 ዓመተ ምህረት የመሰረተው። በኢሕአፓ ውስጥ የተሰባሰቡት የኢሕአፓ መስራች አባላትና በሂደት ቀስ በቀስ የተቀላቀሉት አባላት ደጋፊዎች፣ የወገንና የአገር ፍቅር ያደረባቸው ቆራጥ ኢትዮጵያውያን ወጣቶች ያኔ ገና በለጋነታቸው የመደራጀትን አስፈላጊነት ተረድተው ኢሕአፓን ሲመሰርቱና ትግላቸውን በፖለቲካ ድርጅት ወደሚመራበት ደረጃ ሲያሳድጉ ያለምንም ጥርጥር የወገናቸውን ጉስቁልናና የብዙሃኑን ብሶትና መረገጥ አይተውና ስርዓቱ ያደርሰው የነበረው በደል አስመርሯቸውና አስቆጥቷቸው ነበር። የህዝቡን ጥያቄዎች አንግበው ዘላቂ ጥቅሞቹን ለማስጠበቅ ከመጣር ውጭ ሌላ ዓላማ አልነበራቸውም። ትግላቸው ብዙ ደንቃራን፣ ብዙ ችግርን አዝሎ የነበረ ቢሆንም ወደ ኋላ አልጎተታቸውም። ኢሕአፓ በተመሰረተበት ወቅት በኢትዮጵያ ስለ አደረጃጀትም ሆነ ስለ ፖለቲካ ትግል በአርአያነት ሊያገለግለው የሚችልና ተመክሮውንም በማገናዘቢያነት ሊጠቀምበት የሚችል ኢትዮጵያዊ የፖለቲካ ድርጅት አልነበረም። በመሆኑም የኢሕአፓ ምስረታ አዲስ የታሪክ ምዕራፍ ከፍቷል። የተበደለውን ህዝብ ብሶቴ ብሎ በተደራጀ መልክ የህዝቡን ችግሮች ለመፍታትና ጥቅሞቹን ለማስጠበቅ የመላውን የኢትዮጵያ ህዝብ የወደፊት ህይወት ለማሻሻልና አገሪቱ ካለችበት ኋላ ቀርነት ለማላቀቅ ቆርጦ መነሳቱና በቅንነት መታገሉ በማንም ሊታበልና ሊካድ የማይችል ሀቅ ነው። ያ በኢሕአፓ ውስጥ ተሰባስቦ የነበረው ትውልድ የኢትዮጵያ ህዝብ ሐሳቡን የመግለጽና የመደራጀት መብት እንዲያገኝ በህዝቡ ጫንቃ ላይ ተጭነው የነበሩት የመደብ፣ የብሔረሰብ፣ የሃይማኖት፣ የጾታ ወዘተ ጭቆናዎች እንዲወገዱ በቅንነት ፈልጎና አስቦ አስፈላጊ መሰረታዊ ለውጦችን ለማምጣትም አልሞ ትግሉ የሚጠይቀውን መስዋዕትነት ለመክፈል በእርግጠኝነት የተነሳ ትውልድ ነበር። ከምስረታው በኋላ ኢሕአፓ ማንነቱን ያሳየው እታገልለታለሁ፣ መከራን እቀበልበታለሁ፣ እሰዋለታለሁ ብሎ የተነሳለትን ዓላማ ከግቡ ለማድረስ ለህዝብ የገባውን ቃል ኪዳን በማደስ ማንነቱን ገላጭ የሆነውን ወኔውንና ጽናቱን ተላብሶ ትግሉን በመቀጠል ነው። ለኢሕአፓ ጽናትና ኢትዮጵያዊነት ምስክር መጥራት ካስፈለገ ምስክሩ ሰፊው የኢትዮጵያ ህዝብ ነው። ኢሕአፓ በረጅሙና በመራራው የትግል ሂደት በህልውናው ማጠየቂያ የሆነውን የአገርና የህዝብ ፍቅር ተንከባክቦ ያቆየ ሲሆን በጀግንነትና በመስዋዕትነት የጻፈውንም የ43 ዓመት የትግል ታሪክ በእውቀት ለማዳበር ችሏል። የፍትህን፣ የዴሞክራሲን፣ የእኩልነትንና የአገር ሉዓላዊነትን ብርሃን በአገሪቱ ለማብራት ሲታገልም ሁሉንም የኢትዮጵያ ልጆች በማሰባሰብ አንድ አገራዊ ሰንደቅ ስር በማሰለፍ ጭምር ነው። ኢትዮጵያ እናቶች ክብርና ምስጋና ይግባቸውና የአባ ምስረታ ወቅት በወጣትነት እድሜ ክልል ውስጥ የነበረውን በአገራችን የፖለቲካ ታሪክ ውስጥ አኩሪና አንጋፋ የበኩር ልጅ የሆነውን የአባን ጸንሶ የመሰረተውን ጀግና ትውልድ አበርክተውልናል። የአባ ስሙ እንደሚጠቁመው የህዝብ ፓርቲ ነው። በድርጅቱ ጥላ ስር ተሰባስበው የታገሉት አባላቱ ብሔረሰብ፣ ጾታ፣ ሃይማኖት ሳይለያቸው ከጠባብነትና ከትምክህት ተቃርነው በህዝብ እኩልነት አምነው ኢትዮጵያችን የሁሉም የደስታ ቤት እንድትሆን ይመኙ የነበሩ ዜጎች እንጂ ዛሬ አንዳንድ የታሪክ ቀልባሾች ለመናገር እንደሚከጅላቸው ኢትዮጵያን ለመጉዳት የተሰለፉ አልነበሩም። ኢህአፓ የትናንቱም ሆነ የዛሬ መለያው ለብዙሃኑ ህዝብ ጥቅም እና ለአገር ሉዓላዊነት መቆሙ እንደመሆኑ መጠን እናንተም ሆነ ዛሬ ህዝቡን ለመጨቆንና ለመከፋፈል አገሪቱንም ለማዋረድና ለመበታተን የፈለጉ ክፍሎች ፓርቲውን ለማጥፋት ሲማስኑ ከርመዋል። ያባ ለገንጣዮችና ለጸረ ኢትዮጵያ ባዕዳን ኃይላት ቢያመች ኖሮማ ለዓመታት ለማውደም ጥረት ባላደረጉ ነበር። በትግል ወላፈን ተፈትኖ ያደገና የኖረ ትውልድ ያሳለፋቸውን 43 ድፍን የትግል ዓመታት መለስ ብለን ስንቃኝ ፋሽስታዊው የደርግ አገዛዝና ጋሻ ጃግሬዎቹ ያለ የሌለ ኃይላቸውን አሰባስበው በሁለት ፈላጊው ኢትዮጵያዊ በተለይም በኢህአፓ አባላትና ደጋፊዎች ላይ ይህ ነው የማይባል ጭፍጨፋና ግድያ፣ እስራትና ሰቆቃ ፈጽመዋል። ሽዎች የሚቆጠሩ አባላቱ አካለ ጎዶሎ የሆኑበት፣ ክቡር ለጋ ህይወታቸውን ያጡበት፣ ብሩህና አዲስ ተስፋ ለአገሩና ለህዝቡ አንግቦ የተነሳ ትውልድ የተመከረበት የጥፋትና የጨለማ ዘመን ነበር። ምንም እንኳን ያገዛዙ ፍላጎት ኢህአፓን ለመደምሰስ ቢሆንም እነሱ እንዳሰቡት ኢህአፓ የሚጠፋ አልሆነም። ዓላማውም ሆነ ተግባሩ ህዝባዊ ስለሆነ በየተራ የተሰነዘረበትን የፋሽስቶች በትር ሁሉ ተቋቁሞ ነገባውን የትግል አርማ ከፍ አድርጎ ከባድ መስዋዕትነትን እየከፈለ ያለመታገት ትክሉን በጽናት ዛሬም ቀጥሏል። ዛሬም ኢህአፓን የማጥፋትና ታሪኩን የመበረዝ ዘመቻ በሰፊው እየተካሄደ ነው። ወያኔ ገና ሲተነሰስ ጀምሮ በጠላትነት የፈረጀውንና የታላቂቷ ኢትዮጵያ አራማጅ ነው ብሎ ይከሰው የነበረውን ኢህአፓን ለማጥፋት ያልቧጠጠው ጋራ ያልፈነቀለው ድንጋይ አልነበረም። ወያኔ ባሲምባ በኢህአፓ ላይ ሲዘምት ሻዕቢያን የዘመቻው ደጋፊና አቀነባባሪ ማድረጉ የሚያስገርም አልነበረም። እነዚያ ጣምራ ጠላቶች ኢህአፓን በእንጭጩ ለመቅጨት መጣራቸው የሚያመለክተው ነገር ቢኖር የድርጅቱ የጸና ህዝባዊና አገራዊ አቋም ማለትም ኢህአፓ በእኩልነት ላይ የተመሰረተ አንድነትን መምረጡ ለመገንጠል ዓላማቸው እንቅፋት ይሆናል የሚል ከፍተኛ ስጋት እንደነበራቸው ነው። ይህንኑ ሀቅ ዛሬ የወያኔ አመራር የነበረው ግለሰብና እንዲሁም የሻዕቢያ ዋና አለቃ መስክረውታል። በዚሁ በቀጣይነት በተደረገው የኢህአፓን የማጥፋት ዘመቻ ወያኔ በጎንደርና በጎጃም በኢህአፓ ላይ ሰፊ የጦርነት ዘመቻን አካሂዶ በርካታ የኢህአፓ አባላትን የገደለ ሲሆን በውጊያ የማረካቸውን የድርጅቱን የከፍተኛ አመራር አባላት ያለ አንዳች ፍርድ በጭካኔ መረሸኑን ሚስጥር አዋቂው የቀድሞ የወያኔ መሪ በቅርቡ በጻፈው መጽሐፍ ይፋ አድርጎታል። ከላይ በተጨባጭ ለማስፈር እንደተሞከረው ወያኔ በዚህ ድርጊቱ የኢህአፓም የኢትዮጵያም ጠላት መሆኑን በግልጽ አስመስክሯል። በአሁኑ ወቅት ወያኔ እንደ መጀመሪያው ጠላት ደርግ፣ የፍየል ወጣቴን ከበሮ እየጎሰመ በየአደባባዩ እየፎከረና እየለፈለፈ ባይሆንም ድምፁን አጥፍቶ በርካታ የኢሃፓን አባላትና ደጋፊዎች እንዲሁም አገር ወዳድ ታጋዮች እየገደለና እያሰረ ደብዛቸውንም እያጠፋና እያሰቃየ ይገኛል። ዛሬም የሁሉ ያላባራ ግፍና በደል እየተፈጸመበት ኢሃፓ የወያኔን እመጣና አፈና ተቋቁሞ ቀጣይና ልዩ መለያው የሆነውን ብሩህ ራዕዩን ህልው ለማድረግ ከህዝብ ጋር ሆኖ በጽናት መታገሉን ቀጥሏል። ዛሬ ኢሃፓ የተመሰረተበትን 43ኛ ዓመት ሲዘከር ትግላችን ይቀጥላል የሚለው ከተግባር ከትግልና ከመስዋዕትነት ርቆና ተጨባጭ ትግልን በመላስ ጦርነት ተክቶ ሳይሆን ዛሬም እንደ ትናንትናው ከህዝብ መካከልና ጎን በመገኘት የገፈቱ ቀማሽ በመሆን እየታሰረ እየተወገረና ደሙን እያፈሰሰ ነው። ኢሃፓ ረዥሙ የትግል ሂደቱ አንድም ቢሆን ህዝብን ክዶ በጥቅም ተገዝቶ ከጨቋኞች ጋር አብሮ በህዝብ ላይ በደል አልፈጸመም። ዛሬ ለከፋፋዩ ቡድን እያረጠረጡ የስልጣን ፍርፋሪ ተቀራማቾች የሆኑት ትናንት ለባዕዳን አድረው የአገርን ክብር የሸጡ አልነበሩምን? ዛሬ የትግል አባወራንን ብለው እየቧረቁ ህዝቡን የአንድነት ኃይሉን እየከፋፈሉ አሳፋሪና በዘቀጠ መስመር እየነጎዱ ኢሃፓን ለማውገዝ የሚቃጡትስ ቢሆን ትናንት ውሏቸው የትና ከማን ነበር? የፈሪ ጥሩምባ ሳይነፋ ያስመሳዮች ጥሪ ነጋሪት ሳይጎሸም ከትግሉ ጎራ የራቁ አልነበሩምን? ይነቀፍም ይመስገንም ኢሃፓ በትግሉ መስክ ተገኝቶ ቆስሎ ደምቶ ተሰቃይቶ ሙቶ ለአገር ለወገን ሲል መከራን ተቀብሎ ተሰውቶ በደሙ የጻፈው የማይሻር የማይበረዝ ታሪክ አለው። የሚዘከር የሚከበር ታሪክ። የኢሃፓ አኩሪ የትግል ታሪክ ሊመዘገብ የቻለው ለዓላማቸው ሕይወታቸውን የሰጡ ቆራጦች፣ ሕዝብን ማስተባበር እንደ ተልእኮ የወሰዱ አደራጆች፣ ከጠባብነትም ሆነ ከትምክህት የራቁ አባላት ስለነበሩት ነው። ክቡር የሆነችው አገራችን በባዕድ ኃይል ከምትዋረድ ሞት ይሻለናል የሚሉ አርበኞች አባላት ስለነበሩት ጭምር ነው። ዛሬም አስከፊው የወያኔን አገዛዝ ማስወገድ የሚቻለው በተባበረ ሕዝባዊ ዓመት ብቻ ነው በሚል ትግላቸውን ቀጥለዋል። ኢሃፓ የምስረታ ዓመት ዝክር የሕዝብን ገንዘብ በሚሊዮን የሚያጠፋ ሳይሆን የመስዋዕት ታሪክን በቀጣይ ትግል ቃል ኪዳን የሚያጅብ የሕዝብ የራሱ ትዝታ ነው። ዛሬም ባነጋገር የኢሃፓ ጊዜ መባሉ የጽናትና ቆራጥነት መከሰቻ የሆነው ኢሃፓ አሁንም ለኢትዮጵያና ሕዝቧ ቆሞላታል ለማለትም ነው። ይህ ሁሉ ግን የራስ ሙገታ ጥረት አይደለም፣ አቅን አስፍሮ የመቀጠል እንጂ። ውድ ሕይወትን የገበረ ትውልድ ደግሞ ቢወደስ ቢደነቅ ጉራ ሳይሆን ተገቢ ዝክር ነው። በዚህ ቆራጥ ድርጅት ስር ተሰልፈው ለሕዝብ ለአገር የታገሉ የተሰቃዩና የተሰዉ ሁሉ ክብርና ሞገስ የሚገባቸው ናቸው። ኢሃፓ ገና ከጠዋቱ ለኢትዮጵያ ሕዝብ ዴሞክራሲና እኩልነት እውን መሆን የታገለና እየታገለም ያለ ድርጅት እንደመሆኑ መጠን አንድነት ሲልም በዚሁ ላይ ተመስርቶ ነው። ዛሬም እንደ ትናንቱ ጠባቦችና ትምክህተኞች የሚያወግዙትም በዚሁ የተነሳ ነው። ኢሃፓ ሲመሰረት ይዞት የተነሳውና ሲታወጅ ለሕዝብ ያስተላለፈው መልእክት ኢሃፓ ከሕዝብ ጎን የቆመ ጠበቃ እንጂ ሕዝብን የሚተካ ነገረ ፈጅ አይደለም። ከፊት የተሰለፈ መንገድ መሪ የጠላትን ቅስም ሰባሪ እንጂ በሕዝብ ስም የሚመጻደቅ ፎካሪ አምባገነን ኃይል አይደለም የሚል ነበር። ኢሃፓ ይህን አቋሙን ዛሬም አልቀየረም። ኢያፓ ለህዝብ የሚታገል የህዝብ የትግል መሳሪያ ታማኝና ታጋይ ድርጅት ነው። በትግል ውጣ ውረድ ማለፍ ትርጉሙና ጠቀሜታው ተመክሮን ገምግሞ ስህተትን አርሞ ቃል ኪዳንን አድሶ የተጀመረውን ከመቀጠል ጋር የተያያዘ ነው። ህዝብን በጎጥና በሃይማኖት ወዘተ የሚከፋፍል ወሮ በላ ቡድን ስልጣን ላይ ባለበት ሁኔታ የህዝብ ወገን ነኝ እያለ ህዝብን የሚከፋፍል አይፈልግም። ሀገር ልጠፋ ነው በተባለበትና በስልጣን የተሰየመውን ቡድን ይሁነኝ ብሎ ሊበትናት በሚቀበዘበት ወቅትም ያቀኛ ዜጋ ግዳጅ በመራራው ትግል በተግባር በመሰማራት ተፈላጊውን መስዋዕትነት ለመክፈል መዘጋጀት ፖለቲካ ብስለትን መላበስ በስል የመታገል ጥበብን መማር ለምን ማንና እንዴት መታገል እንደሚገባ ጠንቅቆ ማወቅን ይጠይቃል። ያባ ግዳጅውን አገራዊ ትግል ለመከተል መጽሐፍ ገላጭ ስላልተበቀ ትግል ባለበት ዛሬም በሰማቱ ክብር ደም ይቀላው ሰንደቁን የወያኔ እክህደት ባንዲራን ሳይሆን ያውለበልባል። የዛሬ 43 ዓመት የተነሱ የህዝብ ጥያቄዎችና መሰረታዊ መብቶች ገና ስላልተረጋገጡ ይባስ ብሎ የአገር ህልውና ራሱ ለአደጋ በመጋለጡ ቃል ኪዳኑን አድሶ ጸረ ወያኔ ትግልን መቀጠል ለዚህም ህዝብን ማሰባሰብና አደራጅቶ ማታገል ለመጪው ትውልድ አይለጉት ግዳጅ ሆኖ ይገኛል። ያባ ይህንን ግዳጅ ያኔ ገና ሲመሰረት እንደተቀበለው ሁሉ ዛሬም ዋና ግዳጄ ነው ወደ ሌላ አይለጉት ሀኬት ነው ብሎ ተቀብሎ በትግሉ በጽናት ቀጥሏል። ይህ የዛሬው ትውልድ ግዳጁን ካልተቀበለ ግን በሰበብ አስባቡ ከተልፈተፈተ ግን ለወያኔ በቀጥታም በስውርም ከተጎነበሰ ግን አገራችን ለከፋ አደጋ መዳረጓ አይቀሬ ይሆናል። ያፋ የትግል ፋኖስ መቼም እንዳይጠፋ ሲታገል የቆየና አሁንም የሚታገል ነውና ለ43 ዓመት ትግል ሲል ጊዜ ቆጠራ ሳይሆን በደም በመከራ የታለፈንና የተጻፈን ታሪክ የሚያስታውሰውና የሚዘክረው ለአዲሱ ትውልድ ትምህርት ይሁን በሚል ነው። በተለይም ዛሬ ጸረ ያፋ ዘመቻ በወያኔ አነሳሽነት በስፋት እየተካሄደ ነውና አሁን መለስ ብለን ያፋ የነበረውን ቦታና ሚና ሚዛንና ጠቀሜታ ስንዘረዝር በነበር ለመኩራራት ሳይሆን የነበረውን ለማስተዋወስና የሐሰትንም ጉም ገልጾ ሐቁን ለማሳየት ነው። የመጀመሪያው ይፋ የሆነ ዘመናዊ የፖለቲካ ፓርቲ ስንል ሐቅ ነው። የራሱን ሬዲዮ ፍኖተ ዲሞክራሲ ነጻ ባወጣው ግዛት አቋቁሞ ህዝብን የቀሰቀሰና አሁንም የፍኖተን ህልውና አስቀጥሎ የሚንቀሳቀስ ድርጅት ነው። የሴቶችን የመደራጀት ጥረት ማገዝ ተጓደሩን ላባደሩን ለወሳኙ ትግል ማዘጋጀት ጭቁን ወታደሮችን ማደራጀት ከድርጅት አልፎ ወሳኝ በሆነውና መስዋዕትነትን በሚጠይቀው ትግል መሰማራትና አኩሪ ታሪክ መስራት የሁሉ ያፋን ገላጭ ሆኖ የቆየ ነው። ያለፈውን ታሪክ ስንዘክር ስንገመግም ደግሞ መነገር ያለበትን የተፈጸመውን ገድል ብቻ ሳይሆን ስህተትንም ትምህርት ነውና መጥቀስ አስፈላጊ ነው። በትግል የተሰማሩ ደግሞ ስህተት መፈጸማቸው አይቀርም። ትግል ተጋድሞ ልፈፋ አይደለምና በመሆኑም ድርጅቱ መንጽኤው ለኢትዮጵያ ፍሬት ነበርና ይህን ክቡር ዓላማ ይዞ ሲታገል ከተመክሮ ማነስ ስህተት መፈጸሙ የሚጠበቅ ነው። ይህን በሚመለከትም የፈጸማቸውን ስህተቶች የዛሬ 35 ዓመት ገምግሞ ለህዝብ ያቀረበ መሆኑ ግልጽ ሲሆን ባንጻሩ አረመኔ ደርግን መታገል ስህተት ነበር፣ መስዋዕት መክፈል የማይገባ ነበር፣ ለደርግና ለባዕድ መንበርከክ ጥሩ ዘዴ ነበር የሚሉትን ተቀብሎ ስህተት ፈጽሜያለሁ የሚል አይደለም። ይህን የሚጠብቁ ካሉ ጦማቸውን ያድራሉ። በተመክሮ ማነስ ግን አገር ሊታደግ ሲጠርና አረመኔዎችን ሊያወድም ሲሞክር የፈጸማቸውን ስህተቶች ከሁሉም ቀድሞ ያመነና ግለሂስ ያደረገ ድርጅት ነው። እስካሁንም ድርጅቱ ራሱን መመርመርና የብዙሃንንም ውሳኔ መሰረት አድርጎ በቀናው ጎዳና መጓዝን የሚያምንበት ቢሆንም በየጊዜው በረጅሙ ውጣ ውረድ አያሌ እንቅፋቶች አደናቅፈውታል። መርሆን የሚጻረሩ በግል ፍላጎት ብቅ ብቅ እያሉ ሊያዳክሙትም ጥረዋል። ይህና የለየላቸው ጠላቶች ጥቃትም ጉዳት ሲያደርሱበት መቆየቱም የሚታወቅ ነው። ሲደናቀፍ ሲወድቅ ግን ድርጅቱ ሁሌም በአባላቱ ጽናትና በህዝብ ድጋፍ ሰንደቁን ከአፈር ሳይደባልቅ ከወደቀበት እየተነሳ ትግሉን ቀጥሏል። ይህንን ነው 43 ዓመት ሲል ክብደት ሰጥቶ የሚያቀርበው። አዳዲስና ያልተለመዱ አደረጃጀቶችን አምጥቶ ሰፊውን ህዝብ በትግሉ አሳታፊ እርምጃዎችን ወስዷል። ሴቶች መብታቸውን እንዲያስከብሩ በራሳቸው በጾታ ደረጃ እንዲደራጁ ያደረገው ጥረት ቀላል አልነበረም። በርካታ ሴቶችም በዙሪያው ተሰልፈው ታግለው ተሰውተዋልም። ኢትዮጵያን በማስቀደም ዴሞክራሲና እኩልነትን መሰረት በማድረግ የህብረ ብሔራዊ ድርጅትን መንገድና አማራጭነት አሳይቶ ገና ከጠዋቱ ጠባቦችን ሆነ ትምክህተኞችን ታግሏል። አጼው መለኮታዊ ስልጣን አላቸው በሚባልበት አገር የፍጹም ስልጣን ባለቤት ጭቁኑ አፈር ገፊውና በላቡ አዳሪው ህዝብ ነው ብሎ ደፍሮ ተጋፍጧል። የአጼውን ስርዓትም ሆነ ጨቋኝ ገዢዎችን በህዝባዊ ትግል ማስወገድ ይቻላል ብሎ ያኔ ገና ያኔ የተነሳና እንብኝ ያለ ኃይል ነው። በመሆኑም ሞተ ሲሉ እያሳፈራቸው፣ ተበተነ ሲሉ እየተሰበሰበባቸው ትግሉን በመቀጠሉ የአባ የህዝብ አለኝታ ሆኖ ባሽቷል። ድምፁንም ለህዝብ ሲያሰማ ዓመታትን አስቆጥሯል። በትግሉ ላይ የሚያደርጋቸው እንቅስቃሴዎች በጽናት መቀጠሉን ያረጋግጣሉ። ማንም ኢትዮጵያዊ ግልጽ እንደሆነው ወያኔ 40 ዓመት ሆነኝ በማለት የህዝብን ገንዘብ አፍሶ የትግራይ ድል የሚለውን የሚያከብረው ከደደቢት እስከዛሬ የህዝብን መብትና ነጻነት በማፈን በጸረ ኢትዮጵያነት የቆየባቸውን የክህደትና የወንጀል ዓመታት ለማስታወስ ነው። ያፓ ግን 43 ዓመት ሞላኝ ሲል ይህን ሁሉ ዓመታት በትግል ማሳለፍ ከባድ ሆኖ ቢታይም በሚያኮራ አገር አድን በሆነና የህዝብን መብትና የስልጣን ባለቤትነት ለማረጋገጥ ዓላማ ባደረገ ቆራጥ ትግል ላይ ተሰማርቶ መቆየቱን ለማስታወስ ነው። መድበለ ፓርቲን ከነቃሉ ያስተዋወቀው ኢህአፓ በጊዜው ብቸኛ ፓርቲ፣ ግንባር ቀደም ፓርቲ ይባል የነበረውን ቀይሮ በጋራ ለመታገልና መድረኩንም ሰፊና ሁሉን አቀፍ ለማድረግ ያላሰለሰ ጥረት አድርጓል። እዚህም መሰረት የብዙ የህብረት ጥረቶች መሃልና አካል ሆኖ የታገለና የተንቀሳቀሰ መሆኑንም ታሪክ መዝግቦለታል። በአሁኑ ጊዜ እርባና ቢስ በሆኑ የስብስብ ጥረቶች አልካፈልም ብሎ ገለል ቢልም በአገር አንድነት ከሚያምኑና የሚታይ ህልውና ካላቸው ጋር በተቻለውና ሁኔታው በፈቀደው ለማበርና በአጠቃላይ እና በተለይም በአገር ውስጥ ተባብሮ ለመስራት ፍላጎቱን በተደጋጋሚ ገልጿል። በዚያው መንገድ ደግሞ ሁነኛ የሆነውን ሰፊውን ህዝብ አቀፍ አሰባሳቢ አቋም ይዞ አረመኔውን የወያኔ አገዛዝን ለመታገል በመንቀሳቀስ ላይ ይገኛል። ለመጪው ትውልድ አይረጉት ሀፌት እንደተባለው ነው። ላለፉት 24 ዓመታት በኢትዮጵያ ዋና መገለጫ ቅራኔ ሆኖ የቆየው ማለትም የኢትዮጵያን ሰፊ ህዝብ ከጨቋኙ ወያኔ ጋር አቃርኖ ያለው ሁኔታ አልተለወጠም። ወያኔ ባያኔው ቢዳክርም የህዝብ የእርስ በርስ ልዩነት ሆነ ቅራኔ መለስተኛ እንጂ ዋና አይደለም። ስለዚህም የትግላችን ዋና ትኩረት የወያኔን አገዛዝ ማረቅ፣ ወጌሻ መውሰድ ሳይሆን ማስወገድና እንዲከትም ማድረግ ሆኖ ይገኛል። ትግሉ የሚንቀሳቀሰው ህዝብን ተጻሮ ከቆመ ኃይል ጋር መሞዳሞድን በመምረጥ ሳይሆን በጥላቻ አምሮ በመታገል ብቻ ነው። በየካቲት 66 ጊዜ ኢህአፓ ባወጣው መርሃ ግብር ዲሞክራሲያዊ መብት ከተጠበቀ በሰላማዊ መንገድ የሚታገል መሆኑን ቢገልጽም ይህ ለገዢዎቹ ስላልጣመና ወደ አፈናና ሽብር መጓዝን በመምረጣቸው ለብረት ትግ ኢሃሰን መመስረትና በከተሞችም ቢሆን በዋና መልኩ የመከላከል እርምጃ ለመውሰድ ተገዶ ነበር። የትግል ስልትን የሚወስነው ተጨባጭ ሁኔታ እንጂ የገዢው ክፍል ፖለቲካ ወይም ሌላ አይደለም። ጭፍን አምባገነንነት በሰፈነበት ሰላም ሰላማዊ ትግል ብሎ መፈጠም ብልህነት ሳይሆን ራስን ሰለባ አድርጎ ማቅረብ ትግልንም መጉዳት ነው። ማመጽ የህዝብ የማይገረሰስ መብት ነው። የፖለቲካ ስልጣንና መብት ከወያኔ ምርጫ ሳጥን ይገኛል የሚሉት የ1997ቱን ሁኔታ የረሱ ናቸው ቢባል ስህተት አይሆንም። በመረጡት መንገድ የመክነፍ መብታቸውን ሳንጋፋ በአንጻሩ ግን ሁለገብ ትግልን የሚነቅፍና የሚያጥላላ ሐሳብን የምንቀበል አይደለንም አልነበርንም። በ43 ዓመታት ትግላችን ያየነው ገዢዎች ልመናና ምለላ ምርጫና ጭምትነት ልባቸውን የሚያራራ ሳይሆን ባልጭት የሚያደርግ መሆኑን ነው። ወያኔ በተለይ የሰላማዊና ዴሞክራሲያዊ መንገድን ዘግቶ የንጹሃንን ደም አፍሶ የተሰየመ ህገወጥ አገዛዝ ነውና ከባብ እንቁላል እርግብ ይወለድ ዘንድ መጠበቁ ያስመርዛል ይጎዳል በሚል ኢሃፓ በጽናት ታግሏል። በየጊዜው ለማባበል ለሞከሩትም አልተበገረም። ደርግንም ወያኔንም ጠንቅቆ የሚያውቀው ኢሃፓ ሲደልሉት ሆነ ውዥንብር ለማስፈን ሲጥሩ እሺ አላላቸውም። 43 ዓመት የቀጠለው ህዝባዊና የጸና አቋሙም ይህ ነው። የኢትዮጵያ ህዝብ የስልጣን ባለቤትነቱን ተቀዳጅቶ የኔ የሚለውን መንግስታዊ አስተዳደር በነጻና ፍትሃዊ ምርጫ ሲሰየም ይህን አቋሙን ይቀይራል። ግን ይህ እውን ሲሆን ብቻ። ዝንጀሮ ከበዛ ይወረዛል ገደል፣ ወተት ይሸፍታል እንኳን ሰው ሲበደል ነውና፣ ያልተገላበጠም ያራል ነውና። ኢሃፓ እድሜውን ሁሉ በአመጽ አሳልፏል። የህዝብን ጠላቶች ሁሉ ባለው አቅም ታግሏል። እግሩ ለጠጠር ግንባሩ ለጠር ሆኖ ከርሟል። የልጅ ሰነፍ ሆኖ አገሩን አላሳፈረም። ጀምሮ የማይፈጽም አይደለምና ዛሬም ለህዝብ የገባውን ክቡር ቃል ኪዳን አክብሮ ትግሉን ቀጥሏል። ድል ለኢትዮጵያ
ህዝብ። ቅንነት የሞላው ሁሉንም ያቀፈ አላማው በጥናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እነ ጽናት ፍቅር ኢትዮጵያዊነት ነው እናቸንፋለን ግንባርክን አሳየን።